ከዚህ በኋላ ቅዱሳት መጻሕፍትን ማስተዋል እንዲችሉ አእምሯቸውን ከፈተላቸው። እንዲህም አላቸው፣ መሲህ መከራ እንደሚቀበልና በሶስተኛ ቀን ከሞት እንደሚነሳ አስቀድሞ ተጽፏል። እንዲሁም በስሙ የንስሐና የኃጢአት ይቅርታ ወንጌል ከኢየሩሳሌም ጀምሮ በየሀገሩ ለሕዝቡ ሁሉ እንደሚሰበክ ተነግሯል። እናንተም የዚህ ሁሉ ነገር ምስክሮች ናችሁ። እነሆ እኔ የአባቴን ተስፋ ስጦታ እልክላችኋለሁ። እናንተም ኃይል ከላይ እስኪሰጣችሁ ድረስ በኢየሩሳሌም ከተማ ቆዩ። ከዚህ በኋላ ኢየሱስ እነርሱን ከኢየሩሳሌም ከተማ አውጥቶ እስከ ቢታንያ ወሰዳቸው። በዚያም እጆቹን ዘርግቶ ባረካቸው። ሲባርካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ ወጣ። እነርሱም ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር ከቤተ መቅደስ አይለዩም ነበር። ጌታ ለሐዋርያቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ።
የተወደዳችሁ የእግዚአብሔር ወገኖች፣ የጌታችን የኢየሱስ ክርስቶስ የእርገቱ ጸጋና በረከት እንዲሁም የቅዱሳን ሁሉ ቡራኬ ከሁላችን ጋር ይሁን። እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር እንግዲህ በተለያዩ ወቅቶች በተለያዩ አጋጣሚዎች ከእግዚአብሔር ጋራ ያለንን ጉዞ ከእግዚአብሔር ጋራ ያለንን ግንኙነት በእግዚአብሔር ዘንድ ያለን ወዳጅነት እንዴት መቀጠል እንዳለበት ምን መሆን እንዳለበት በየደረጃው ሲያስረዳ ሲያስተምር ተስፋ ሲሰጥ ሲያበረታታ እናያለን እንኖራለንም እንሰማለን። በዛሬው ዕለት እንግዲህ የጌታችን የኢየሱስ ክርስቶስ ከትንሳኤ በኋላ ለ40 ቀናት ያክል በተለያዩ አጋጣሚዎች ከዚያች ከትንሳኤ ማለዳ ለሴቶቹ ሲጠብቁ ከነበሩት ከተገለጸላቸው ጊዜ ጀምሮ ሂዱ ለወንድሞች ንገሩ በዚህ የለም ብላችሁ ቀድማችሁ በኢየሩሳሌም ይቆያችኋል። ዛሬም ደግሞ እንግዲህ ከዚች ከተማ ጌታችን ኢየሱስ ክርስቶስ ለብዙ ጊዜ ሲያስተምራቸው ከቆየ በኋላ ይዟቸው ወጣ አለ ይላል። ይሄንን ሲያደርግ ግን እናንተን እናት አባት እንደሌላችሁ ብቻችሁን አልተዋችሁም። የኔ መሄድ ለእናንተ የኔ ወደ ሰማይ መውጣት ለእናንተ አዲስ ተስፋን አዲስ ኃይልን አዲስ ምዕራፍን ይከፍትላችኋል። ይሄውም ደግሞ ከእግዚአብሔር ጋራ በሚስጥራዊነት የመገናኘት ከእግዚአብሔር ጋራ በግዙፍ የሚጨበጥ ክርስቶስ ወይንም ደግሞ በዚህ አሁን ስጋ ለብሶ መጥቶ ሞቶ ተነስቶ ኑና ንኩት ኑና እዩት ሲል እንደነበረው ሳይሆን በሚስጥራዊ መልክ መንፈስ ቅዱስ እናንተን የሚያኖር እናንተን የሚመራ እናንተን የሚያስተምር እልክላችኋለሁ። ስለዚህ የዓለም አዋቂዎች ምሁራን በእናንተ ዙሪያ ከቦ ያሉ እናንተን ሊያስፈራችሁ አይገባም። ምክንያቱም የእናንተ ጥበብ ከላይ ነው። የእናንተ ጥበብ ከእግዚአብሔር ነው። የእናንተ ዕውቀት ከእግዚአብሔር ነው። የእናንተ ትምክህት በእግዚአብሔር ዘንድ ነው በማለት እንግዲህ ጌታችን ኢየሱስ ክርስቶስ ቃል ይገባላችኋል። ስለዚህ ከዚህ በኋላ ይዟችሁ ይወጣል ማለት ነው። ይህ መንፈስ ቅዱስ መምጣት ደግሞ የመንፈስ ቅዱስ ግብዣ የሰዎች ህሊና የሰዎች ልቦና ለእግዚአብሔር የተከፈተ እንዲሆን ነው። እግዚአብሔርን የሚያመሰግን ወገን፣ እግዚአብሔርን የሚያመሰግን ልብ፣ እግዚአብሔርን የሚያመሰግን ቤተሰብ፣ እነዚህ እንግዲህ የቤተ ክርስቲያን የወገን ወይንም የኪዳን ልጆች ምልክት ወኪሎች ሆኖ ነው ከእግዚአብሔር ቡራኬን ተቀብሎ ቤተ ክርስቲያን እንግዲህ እስካሁንም ወደፊትም በዚህ በመንፈስ ቅዱስ ኃይል የምትመራው የምትጓዘው ወደ እግዚአብሔርም ቅድስና የምትደርሰው። እንግዲህ እግዚአብሔር እኛንም እያንዳንዳችንን ዛሬ የምንሰማውን የምናነበውን የምንኖረውን አይኖቻችን ተከፍተው ዳግም እንድናይ ነው። መኖር ብቻ መንቀሳቀስ ብቻ መመላለስ ብቻ ሳይሆን እኔ ማን ነኝ? የመጀመሪያ ጥያቄያችን የምናረገው እኔ ማን ነኝ? እኔ የእግዚአብሔር የጸጋ ልጅ ነኝ። እኔ በክርስቶስ የመስቀል መስዋዕትነት የተከፈለለት ክቡር ሰው ነኝ። ስለዚህ ይህንን ይዘን ነው እንግዲህ ከእግዚአብሔር ቡራኬን የምንጠብቅ። ጌታችን ኢየሱስ ክርስቶስ እነዚህን ሐዋርያቶች ከዛ ጭንቀት አውጥቶ ወደ ኢየሩሳሌም ከከተማ ወጣ አድርጎ የመጨረሻውን ቃል ሲሰጣቸው ህሊናቸው ይህንን እንዲያስታውስ እንዲመለከት እንዲያይ ነው። ይህንን በዓል ስናስብ እኛም ቀና ብለን እግዚአብሔርን በህሊናችን እግዚአብሔርን በልቦናችን እግዚአብሔርን በቤተሰባችን በጎረቤቶቻችን በኑሯችን ውስጥ እንድናመሰግን ነው፣ እንድናይ እንድንሰግድለት ነው። እንግዲህ ሰገዱለት ነው የሚለን ወንጌል። አዩ ነኩ አብሮ ተንቀሳቀሱ ከሱ ጋር በሉ ሰገዱለት ተደሰቱ እሱም አደራ ሰጣቸው ሂዱ ይሄን ኃይል እስከምትወስዱ በዛች የተስፋ ከተማ የኪዳን ከተማ በሆነች ጠብቁ። ቀላል አይደለም በሚያሰድድህ መካከል በሚጠላህ መካከል መኖር ቀላል አይደለም። ዝም ብለን በማህበራዊ ሂደታችን ከተመለከትን የተቆራረፍናቸው ጎረቤቶች ወይንም ደግሞ የሚያስፈራሩን ጎረቤቶች ካሉ አለ ወይስ የለም አለች ወይስ የለችም በቃ ሰውጣ እንደው አንዳንድ ጊዜም አምላክ እንደው ያቺ ሰው እንዳትገጥመኝ እንዳይገጥመኝ ክፉ እንዳያናገረኝም ልንል እንችላለን። ስለዚህ ይሄ ለሐዋርያቶች እዛ ተመልሶ በሚያሳድዷቸው መካከል መኖር ከባድ ነው። ነገር ግን ደስ ይያላቸው ተመለሱ ነው የሚለው። ስለዚህ ምንድነው ከዛሬ እኛ ከዚህ ወንጌል ወይንም ደግሞ የለቱ በዓል የምናገኘው? በመጠበባችን ጊዜ በችግሮቻችን ጊዜ በሐዘናችን ጊዜ እግዚአብሔር ከኛ ጋራ ሁሉ ጊዜ አለ። ይሄ ደግሞ ቀጣይ እንዲሆን ምንድነው ምናረግ? እነሱ ያረጉትን ነው ምናረግ። በእኛ ዘመን በእኛ ጊዜ እግዚአብሔርን በልባችሁ አመስግኑት ይላል ቅዱስ ጴጥሮስ ነው አሁን የተናገረው ሁለተኛ ንባብ ላይ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 15 ጀምሮ አሁን የተነበበው ላይ ማለት ነው። በልባችሁ እግዚአብሔርን አመስግኑት። ማልባት በመካከለኛው ምስራቅ እንግዲህ እዛ ነፍስ ያለችበት ቦታ ነው ለሁሉም የደም መንቀሳቀሻ ነው ልብ ሰው የሚያስበው በይበልጥ በአእምሮ ነው ይሄ ያነጋገር ዘይቤ ነው። ስለዚህ እግዚአብሔር የናንተን ህሊና የናንተን ልቦና የናንተን ማንነት የናንተን ስብእና ይክበርበት ማለት ነው። ያ ሲሆን የሚያስፈራ ነገር አይኖርም። ስለዚህ እንግዲህ እኛም በዛሬ ዕለት ይሄንን በዓል ስናከብር የጌታችን የኢየሱስ ክርስቶስን በዓል ስናከብር በልባችን እግዚአብሔርን እያመሰገንን ለመንገዳችን ብርሃን ደግሞ ሁሉ ጊዜ እሱ ቃል የገባልንን መንፈስ ቅዱስ እየጠራን ልንንቀሳቀስ ያስፈልጋል። ምክንያቱም እግዚአብሔር በመንፈሱ ለጎደለ የሚሞላን ማስተዋል ላጣ ማስተዋልን የሚሰጥ ሐዘን ለሸፈነው ደስታን የሚያለብስ ነው ላጣም የሚሞላን አይደለም። እኛ በክርስቶስ ጋራ አብረን የተጓዝን ከክርስቶስ እጅ የምንበላን በተስፋ ከርሱ ጋራ ሲጓዙ የነበሩ የብሉይ ኪዳን ወገኖቻችን ከጁ በልቶ እቺነኛ ዛሬ ኢየሩሳሌም የእግዚአብሔር የተወለደባት ሁሉንም የኪዳን ሥራ የፈጸመባት ምሳሌ የሆነን ሰዎች የበለጠ በረከት የበለጠ ጸጋ ነው ያለብን። ባዶ የነበሩትን ሞልቶላቸዋል። በምድረ በዳ ኃይል ያጣሉ ተብሎ የሚገመቱትን እግዚአብሔር በመንፈሱ ደመና መርቶ ወደሚፈልጉበት የእግዚአብሔር ተስፋ አድርሷቸዋል። እንግዲህ እኛም እኔ ወደ አባቴ ሄዳለሁ የኔ መሄድ እናንተን ለመውሰድ ነው እናንተን ወደዚያ እንድትመጡ ሌላ ኃይል ዛሬ እናንተን የሚመራ ለመላእክና ከኔና ከአባቴ ጋራ አብረን እንድንኖር ነው ይለናል። እንግዲህ በልቡ እግዚአብሔርን የሚያመሰግን ያለውን ሁሉ ከራሱ ቤት አያሸሽም። ምክንያቱም እኛ ቤተሰብ ነን እኛ ወገን ነን። ወገን እንግዲህ ከወገኑ ምንም አይደብቅም አያሸሽም። ስለዚህ ወደሱ ነው የምንሮጥ ወደሱ ነው የምንጠጋ እሱን ነው የምንለምነው። ከሱም እንማራለን ከእግዚአብሔር የሚማር ሰው ብፁዕ ነው ይላል ቅዱስ ዳዊት። ከእግዚአብሔር የሚማር ጌታችን ኢየሱስ ክርስቶስ እንግዲህ በዚህ ህለት ወደ ሰማይ ሲወጣ ለነዚህ ሐዋርያቶች በቀጣይነት የሚያስተምር እግዚአብሔር ነው የሚልክላቸው መንፈስ ቅዱስ የቅዱስ ሥላሴ ሶስተኛ አካል እግዚአብሔር እኩል ይሄ ደግሞ የማይዋሽ ነው። ስለዚህ ይሄንን ለናንተ ስሰጥ በቀጣይነት እግዚአብሔር ከናንተ ጋራ የመዳን ኪዳኑን እንዲቀጥል ነው ይለናል። እንዴት ነው ይሄ ኪዳን የሚቀጥል? እንዴት ነው እኛ የእግዚአብሔርን የደህንነት ሥራ የምናሰላልፍ? በሚያሳድዱን መካከል የመርቃት ወይንም ደግሞ የደስታ ምልክቶች በመሆን በሚያስፈራን ነገር መካከል ፍርሃት የሌለን መሆናችን ኃይላችን ትምክታችን እግዚአብሔር መሆኑን በመመስከር ነው። እንግዲህ ይሄንን ለማድረግ እያንዳንዱ የተበሰረለትን ዳግም ሊያይ እንደሚያስፈልግ ሐዋርያ ቅዱስ ጳውሎስ አሁን በተነበበው በሮሜ መልእክት ምዕራፍ 10 ላይ ይናገራናል። የምስራቹን ቃል ሳይሰሙ እንዴት ሊያምኑ ይችላሉ? ስለዚህ መስማት አለባቸው። ከሰሙስ በኋላ መስማት ብቻ አይደለም መኖር ግድ ነው። ምክንያቱም ቀጥሎም ይለው ነገር አለ እነዚህ የተበሰረላቸው ሰዎች አልሰሙም። ስለዚህ እነሱን ለማስቀናት እግዚአብሔር ከነዛ ከአህዛብ መካከል ወገኑ ካልሆኑት የኪዳን ልጆች ካልሆኑት መካከል ልጆቹን ያዘጋጃል። ስለዚህ የመንፈስ ቅዱስ ስጦታ ወይንም ደግሞ የጌታችን ኢየሱስ ክርስቶስ ኃይልን ወደኛ መላክ ጸጋዎቻችንን እንድንጠብቅ ነው። እግዚአብሔር የሰጠንን አደራ ሁሉ ጊዜ በእንክብካቤ እንድንይዝ ነው። ይሁን እንጂ እኛን እንምንከዳ እንጂ እግዚአብሔር በባህሪው ከርቶ ማያቅም ሊከዳም አይችልም። ይሄንን ማሰብ በይበልጥ ለኢትዮጵያውያን እናቶች አስቸጋሪ አይደለም? አንድ ልጁ አስቸጋሪ የሆነችበት አመጸኛ የሆነችበት ምንም ቢሆን እንደው ካቅሙ በላይ ከሆነ ካልሆነ ባካቹ ገላግሉኝ ሊገለይ ነው አስጥሉ ይላል እንጂ ልጄን አጥፉት አይል ወይም አጥፋት እቺ ልጅ አስወግዱልኝ አይል ባካቹ አልቻልኩም ሊገለይ ነው መፍትሄ አርጉልኝ የሚታረምበት ቦታ ካለ አድርጉልኝ ካቅም በላይ ከሆነ። ስለዚህ እግዚአብሔር ደግሞ ከዛ በላይ ነው። ጠማማን ማስተካከል እንብተኛን እሺ ባይ ማድረግ የእግዚአብሔር ባህሪ ነው። ለዚህም ነው በ21ኛው ቁጥር ላይ ጠንከር ያለ ነገር ይናገራል። እያንዳንዳችን ወደ ራሳችን ተመለሰን እንድናይ ምናልባት ቃላቱ አጥቃን አመጸኛ እስራኤል ይላል እግዚአብሔር ሞቶለት ተነስተው ያጽናናውም ተስፋ እየሰጠው ገና የሚያምስ የእግዚአብሔር ወገን ገና የሚያምስ የእግዚአብሔር የክዳል ልጅ አመጸኞች እስራኤላውያን እንቢ እንኳን ቢሉ ይላል እንቢ ብሉ እንቢ ብትሉ እንቢ ብንለኛ ገና እጄን ዘርግቼ እናንተን ምን ነው የሚለው እናንተን እጠብቃለሁ ከትንሣኤ በኋላም አምላክ ሞቶልን አመጸኞች ብንሆን እግዚአብሔር ገና ይጠብቃል። ነገር ግን ልንተነቀቅም ያስፈልጋል። እግዚአብሔር ይጠብቀኛል፣ እግዚአብሔር ደግ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር እኮ ውስጤን ያውቃል፣ እግዚአብሔር ጉዞዬን ያውቃል፣ ትናንትና እንዲሁ ስደክም ነው አልኩት እንግዲህ አሁን መሄድ አልችልም፣ እንደው ውስጤን ያውቃል እኮ ነው ከብዶኝ ነው እንጂ መናዘዝም ፈልግ ነበር አላረኩም ውስጤን ያውቃል። ግን ልናደርግ ያስፈልጋል። ምክንያቱም ያንን ስንል እንድናደርግ እግዚአብሔር መንፈሱን ወደኛ እየላከ ነው። እኔ መበደለ ሲሰማኝ እኮ እግዚአብሔር መልእክት ልኳል። በኔ ህሊና ሊደመሰስ በማይችል ሊታይ በማይችል ውስጥ እግዚአብሔር አንተ ልጅ በድልህ አላጥፍተሃል ነው የሚለኛል። ለዛም ነው ሐዋርያ ቅዱስ ጳውሎስ እናንተ በደል ሲሰማችሁ ጉላ ሲሰማችሁ ጻይ አይጥለቅባችሁ። እንግዲህ የጌታችን የኢየሱስ ክርስቶስ ወደ ሰማይ መውጣት ስናስብ ካለን ድክመት ውስጥ እንድንወጣን ካለን ውድቀት ውስጥ እንድንወጣን አምና ከነበረን ዘንድሮ አንድ ስቴፕ ወደፊት እንድንጓዝ በዚያ እንግዲህ እግዚአብሔር በህይወታችን ይከብራል በህይወታችን ይመሰገናል በልቦናችን ቋሚ ዳኛ ይሆናል ቋሚ ምስክር ይሆናል። ይሄንን ስናከብር እንግዲህ ሐዋርያ ቅዱስ ጴጥሮስ በይበልጥ እግዚአብሔርን በልባችን ለምን እናመሰግናለን ለምንስ እንሰግዳለን አንድ አራት ወይንም ሶስት ነጥቦች የሚሆኑ በደንብ አስተውላችሁ ከሆነ ሁለተኛው ንባብ ላይ አንደኛ ለሌሎችና ለራሳችንም ለሌሎችና ለራሳችን ከእግዚአብሔር ዘንድ እንድንማር ከእግዚአብሔር ዘንድ እንድንማር ሁለተኛ የክርስቶስ ምስክሮች እንድትሆኑ ነው የሚለው እኛ ነን ስለዚህ የዚህ ነገር ሁሉ እኛ ምስክሮች ነን ይላል እግዚአብሔርን በልባችን የምናከብርበት ምክንያት ምስክሮች ስለሆንን ለሌሎችና ለራሳችንም ደግሞ የብስራት መሳሪያ ስለሆንን ሶስተኛ በእኛ መልካምነት በእኛ መልካም ህሊና ክፉዎች እግዚአብሔር ደግ እንደሆነ ይማራሉ ይላል የኛ መልካምነት የኛ ጥሩ መሆን ምናልባት ተቀባይና ጣይ ሆናል እሚሰማልና ጣይ እንሆናለን ነገር ግን ክፎች ይማራሉ እግዚአብሔር ደግ እንደሆነ የእግዚአብሔር ልጆችም ታጋሾች እንደሆኑና በጸጋ የሚጓዙ መሆናቸውን ይማራሉ አራተኛ ሁሉ ጊዜ ስለዛች ስለ ኖህ መርከብ ያነሳል እነኛ ከስምንት አይነት ተለቃቅሞ እዛ ውስጥ ትውልድ እንዲቀጥል ተደርጎ ወደ መርከቡ ውስጥ የገቡ ሰዎች ገብቶም ከዛ ወጥቶ ውሃ ሲጠፋው ውሃው ሲወርድ ዓለምን ሙሉ እናንተም ባህር ቢያስቸግራችሁ መርከቡ ወዲያ ወዲህ ብል በዚህ መርከብ ውስጥ ቆዩ እንግዲህ ቤተ ክርስቲያን ናት ስለዚህ የኛ እግዚአብሔርን የምናከብርበት ወይንም ደግሞ እግዚአብሔርን በልቦናችን እንድናመሰግን ሐዋርያው አስምሮ የሚናገረን በእርሱ መርከብ ውስጥ በቀጣይነት እንድንኖር በጥሪዎቻችን እሱ ባስቀመጠን ቦታ ለርሱ በዓለም ውስጥ የተስፋ የደህንነት የሰላም የመረጋጋት የአንድነት መሳሪያዎች ሆነን እንድንኖር ነው እንግዲህ ዛሬ ጌታችን ኢየሱስ ክርስቶስ እጃችንን ዘርግቶ በቤተ ክርስቲያን አማካኝነት ሁላችንንም የሚባርከው ምናልባት ብዙ ጊዜ አይታችሁ ከሆነ ላቲኖች ብዙ አይባርኩም እኛ ወደ አራቱም ማዕዘን እንባርካለን እሺ ምስራቅ ምዕራብ ሰሜን ደቡብ እዛ መካከል ይሄንን ጸጋ እግዚአብሔር የሚሰጠውን የሚቀበል ያ የጌታችን የኢየሱስ ክርስቶስ ነው እኔ ወይንም ሌላው ካህን እሱ የራሱ ችግር ነው ኃጢአተኛ ሊሆን ይችላል የእግዚአብሔር ቡራኬ ግን ኃጢአተኛ አይደለም ከኃጢአት የሚያነጻ ነው ምክንያቱም እቺን ቤተክርስቲያን ነው እቺን መርከብ ነው ክርስቶስ የባረካት በዛሬ ዕለት ስለዚህ ይሄንን የሱን ቡራኬ ከራሳችን ውስጥ ወጣ ብለን ከኢየሩሳሌም ወጣ እንዳሉ ጎንበስ ብለን ውስጣችን አይተም ማለት ነው ጉድለቶቻችንን አንብበን ከእግዚአብሔር ቡራኬ እንድንቀበል ቤተክርስቲያን እንግዲህ አደራ ተለናለች ይሄንን የምናረግበትን ጸጋና በረከት በእናቱና በቅዱሳን ሁሉ ያድለን
ይሁን።